Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? የዛሬ ማክሰኞ ሐምሌ 28 2012 ዓ.ም ምረት የጋቢና ቪኦኤ ዝግጅት ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። በቅድሚያ ለዛሬ ከያዝንላችሁ ፕሮግራሞች ጥቂቶቹን እናስተዋውቃችሁ። በኢትዮጵያ ከመጪው ሳምንት ጀምሮ የሚደረገው ማህበረሰብ አቀፍ የኮቪድ-19 ምርመራ ንቅናቄ ሲጠናቀቅ ሀገሪቱ በኢኮኖሚና በፖለቲካው ዙሪያ መከተል የሚገባትን መንገድ አመላካች እንደሚሆን የጤና ሚኒስቴር አስታወቀ።
ከዚህ ዘመቻ ተነስተን ደግሞ ቀጣይ ድሮቻችን እናቅዳለን፣ እናወጣለን። ሊቀየሩ የሚገቡ ስትራቴጂዎቻችንም ካሉ ከዘመቻው ጎን ለጎን ይህንን እየሰራን
የሰማችኋቸው በሚኒስቴር መስሪያ ቤቱ የህዝብ ግንኙነት ኃላፊ ዶክተር ተገኔ ረጋሳ ናቸው። በምሽቱ እናስደምጣችኋለን። በሌላ በኩል ከተመሰረተ አንድ ዓመት የሞላው የኢትዮጵያ የህፃናት ቴሌቪዥን ጉዞ ምን እንደሚመስልም እናስቃኛችኋለን።
ሳናቀው ልጆቻችን የተደናገረ ዓለም ውስጥ እንዳሉ ነው የማስበው። ምን ማለት ነው? ኢትዮጵያዊ መሰረቶች የሚባሉትን ግብረ ገባዊ አስተምሮቶችን፣ ጭውቶችን፣ መዝሙሮችን፣ ሌሎችም ነገሮች ስነ ቃሎቻችንም ጭምር በሚፈለገው ልክ እየሄዱ ነው ማለት ብቻም ሳይሆን ከናካቴው እየተዘነጉ ነው ብለን እናምናለን።
የቴሌቪዥን ጣቢያው መስራች አቶ ቢኒያም ከበደን ነበር የሰማ ነው። ይህንና ሌሎች ዘገባዎችም ይዘንላችኋል። መርሃ ግብሩን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ አብረናችሁ እናመሻለን። አሁን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ከስመኝሽ የቆየ ጋር እተዋችኋለሁ።
አመሰግናለሁ ኤደን። በኢትዮጵያ የኮቪድ-19 ተላላፊ በሽታን በመከላከል ረገድ እየተሰራ ያለው ስራ በቂ አለመሆኑንና በህብረተሰቡም ዘንድ መዘናጋትና ቸልተኝነት መጨመሩን የጤና ጥበቃ አስታውቋል። የኮቪድ ምርመራን በሁሉም አካባቢዎች የተለያዩ የህብረተሰቦች ክፍል ለማዳረስና ለመመርመር የማህበረሰብ አቀፍ ንቅናቄና ምርመራ ዘመቻ በሚል መርህ ሰፊ ንቅናቄ ለመፍጠርና ምርመራ ለማከናወን የሚያስችል መርሃ ግብር ባሳለፍነው ቅዳሜ ሐምሌ 25 ጠቅላይ ሚኒስትር አብይ አህመድ በተገኙበት ይፋ ተደርጓል። በዚህ ዘመቻ ሀገሪቷ ውስጥ ያሉ ሁሉም ወረዳዎች በሁሉም ደረጃ ባሉ አመራሮች አስተባባሪነትና የህብረተሰቡ ጉልህ ተሳትፎ በተከታታይ በመተግበር በቀጣይ 17 ሚሊዮን ቤተሰቦችን ለማዳረስ የታሰበ ሲሆን በዚሁ ጊዜ 200 ሺህ የላቦራቶሪ ናሙና ምርመራዎች እንደሚደረግ ታውቋል። አድማጮች፣ የዚህ ዜና ሙሉ ዝርዝር በአብይ ርዕሳችን ይቀርባል። በአማራ ክልል ከቤት ውጭ የፊት ጭንብል አድርጎ መንቀሳቀስ ግዴታ መጣሉን የክልሉ የኮሮና ቫይረስ መከላከልና መቆጣጠር ግብረ ኃይል አስታውቋል። የግብረ ኃይሉ ሰብሳቢ ዶክተር ሙሉነሽ አበበ እንዳስታወቁት የአስገዳጅ ውሳኔው የተላለፈው የቫይረሱ ስርጭት አሳሳቢ የሆነ በመምጣቱ ነው። አስገዳጅ ውሳኔው ከተላለፈ በኋላ የክልሉ ርዕሰ መዲና በሆነችው ባህር ዳር ነዋሪዎች ከበፊቱ የተሻለ የፊት መሸፈኛ ጭንብሎችን ሲጠቀሙ ቢታይም የበለጠ ተግባር ላይ ለማዋል ብዙ የግዴታ ድንጋጌ የሚያስፈልጋቸው ተግባሮች እንዳሉ ነዋሪዎች ለአሜሪካ ድምጽ ገልጸዋል። ዘገባውን ከባህር ዳር ያደረሰችን አስቴር ምስጋናው ናት። በሶማሊያ ዋና ከተማ ሞቃዲሾ በሚገኝ የጸጥታ ኃይሎችና በመንግስት ባለስልጣናት የሚዘወተር ምግብ ቤት ላይ ትላንት አንድ አጥፍቶ ጠፊ ባፈነዳው ቦምብ ራሱንና ሌሎች 3 ሰዎችን ገደለ። ሉልያማኒ በሚባለው ምግብ ቤት በደረሰው ጥቃት ሌሎች በርካታ ሰዎች እንደቆሰሉም ተዘግቧል። እስካሁን ለቦምብ ፍንዳታው ኃላፊ ነኝ ብሎ የመጣ ባይኖርም ለጊዜው የመሰል ጥቃቶች ታሪክ ያለው አልሻባብ ጥቃቱን ሳያደርስ እንዳልቀረ መጠርጠሩ ተዘግቧል። ሀሪኬን ኢሳያስ በሚል ስያሜ የሚጠራው ከባድ ዝናብ የያዘ የውቅያኖስ ማዕበል በምስራቅ ዩናይትድ ስቴትስ የሰሜን ካሮላይናን ጠረፋት ተረማምሶ በስተ ሰሜን እየገሰገሰ መሆኑ ተዘግቧል። ብሔራዊ የውቅያኖስ ማዕበል ማዕከል እንዳስታወቀው ከውቅያኖስ ላይ የተሰኘው ኢሳያስ እየከነፈ ከየብሱ ላይ ከደረሰ በኋላ ፍጥነቱ ጋብ ብሏል። ይሁን እንጂ በበርካታ አካባቢዎች ብዙ ሺህ መኖሪያ ቤቶችንና የንግድ ድርጅቶችን የኤሌክትሪክ ኃይል አቋርጧል። ኢሳያስ በሰሜንና በደቡብ ካሮላይና እንዲሁም ሌሎች ክፍለ ግዛቶችም ላይ መጠነ ሰፊ ዝናብ እንደሚያደርስ ስጋት አለ። በዋሽንግተን ዲሲና ባልቲሞርም እንዲሁ የከባድ ዝናብና ጎርፍ አደጋ ማስጠንቀቂያ መሰጠቱ ታውቋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የብሔራዊ ዘብ ወታደሮች በተለያዩ ክፍለ ግዛቶች የጸረ ኮቪድ-19 ምላሽ ስራዎች እንዲረዱ የተመደበው የፌዴራሉ መንግስት ወጪ እስከ አመቱ 2020 መጨረሻ እንዲቀጥል መወሰኑን ዋይት ሃውስ ትላንት ማታ አስታውቋል። በፌዴራል መንግስት ወጪ ሙሉ በሙሉ የሚሸፈንበት መመሪያ የጊዜ ገደብ እንደ ኢዞፓ አቆጣጠር በመጪው ነሐሴ 21 ሲያበቃ በጀቱ ወደ 75 ከመቶ ዝቅ እንደሚደረግ ተገልጿል። ይሁን እንጂ ካለፈው ሰኔ ወዲህ የቫይረሱ ስርጭት ከጸናባቸው ክፍለ ግዛቶች መካከል በሆኑት ፍሎሪዳና ቴክሳስ ግን የብሔራዊ ዘብ ድጋፍ ወጪ ሙሉ በሙሉ በፌዴራሉ መንግስት መሸፈን እንደሚቀጥል ታውቋል። አድማጮች ለሰዓቱ ያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ለዜናዎቹ ስመኝሽ የቆየን እናመሰግናለን። ከአሜሪካ ድምጽ የምትተላለፍላችሁ ጋቢና ቬ ጉዞውን ይቀጥላል። አሁን ወደ ዕለቱ አብይ ርዕስ እንሻገር። የጤና ጥበቃ ሚኒስቴር በኢትዮጵያ ያለውን የኮቪድ-19 ስርጭትን ለመቀነስና ለመከላከል የማህበረሰብ አቀፍ ንቅናቄ ለመጀመር እንቅስቃሴ መጀመሩን ከሰሞኑ አስታውቋል። በቀጣይ ሳምንት እንደሚጀምር በተገለጸው በዚህ ዘመቻም እስከ 17 ሚሊዮን የሚሆኑ ሰዎችን ለመድረስና ለ200 ሺህ ሰዎች የላብራቶሪ ምርመራዎችን ለማድረግ ያለመም ነው ተብሏል። የዘመቻው ዓላማም ህብረተሰቡን ከማስተማርና የኮቪድ-19 ስርጭትን ከመቆጣጠር በዘለለም በቀጣይ ሀገሪቱ በኢኮኖሚና በፖለቲካው ላይ የሚኖራትን እቅዶች ለመወሰን ያግዛል ተብሏል። በጤና ሚኒስቴር ውስጥ የህዝብ ግንኙነት ኃላፊ የሆኑት ዶክተር ተገኔ ረጋሳን አነጋግሬያቸው ነበር። ዘገባው ዶክተር ተገኔ ረጋሳ ስለ ዘመቻው ዓላማዎች ከሚያስረዱበት ይጀምራል።
ይሄ ዘመቻ ያው በየጊዜው ሪፖርት ወጣ እንዳለው አንደኛው ዓላማ የቫይረሱ ስርጭት በጣም በከፍተኛ ሁኔታ እየተስፋፋ መጥቷል። የስርጭት ብቻ ሳይሆን የሞቱም እንዲሁም የጤና ዋላ ያሉ ታካሚዎቻችን ቁጥርም በየጊዜው እየጨመረ መጥቷል። በሌላው መልኩ ግን ህብረተሰባችን ከዳቸው ያሉ የጥንቃቄ እርምጃዎች እየተቀዛቀዘ እየተዳከመ ነው የሄደው ባለን መረጃ። ዋናው ደግሞ ይህንን የቫይረሱን ስርጭት ለመግታት የጥንቃቄ እርምጃዎችን መውሰድ ነው። ስለዚህ አንደኛው ዓላማ ምንድን ነው? የህብረተሰባችንን ማነቃነቅ፣ ህብረተሰባችንን ንቃተ ህሊናውን ማሳደግ፣ የሚወስዳቸውን የጥንቃቄ እርምጃዎችን በደንብ ከያለምንም መዘናጋትና ቸልተኝነት ህብረተሰቡ እርምጃዎችን እንዲወስድ የማንቀሳቀስ አመራሩ ከላይ እስከ ታች እስከ ቀበሌ ድረስ ያለው አመራር በቁርጠኝነት ከጤና ባለሙያው ጋር በግንኙነት እንዲሰራና ይህንን ኦውን አድርጎ ህብረተሰቡን እንዲያነቃንቅ ያለመ ዘመቻ ነው። አንደኛው ዓላማ ይህን ነው። ሁለተኛው ደግሞ ከዚሁ ጋር በስፋት ምርመራዎችን ለማድረግ ነው።
የዓለም የጤና ድርጅት የኮሮና ቫይረስ ስርጭትን ለመቆጣጠር ከሚረዱ ነገሮች አንዱ ከፍተኛ ቁጥር ያለው ህብረተሰብን መመርመር መሆኑን አስታውቋል። በኢትዮጵያም የምርመራው መጠን እለት እለት እያደገ መሆኑን ዶክተር ተገኔ ገልጸው የአሁኑ ዘመቻ ሃይማኖት አባቶች፣ ከፍተኛ ተጽዕኖ ፈጣሪዎች፣ የመንግስት አካላት የሚሳተፉበት ሰፊ ዘመቻ እንደሆነም ያስረዳሉ።
በሀገራችን የላብራቶሪ ምርመራ አልነበረም። ወደ ደቡብ አፍሪካ ነበር ስላክ የነበረው። አሁን ላይ ግን ወደ 46 የሚሆኑ የምርመራ ላብራቶሪ ማዕከላት ወደ ስራ ገብቶ ስራ ውስጥ ነው ያሉት። በአጭር ጊዜ ውስጥ ወደ ስራ የሚገቡ ሁለት አካባቢ የሚሆኑ ደግሞ አሉ። ያንን ስንጨምር እስከ 15,000 የመመርመር አቅም መፍጠር ተችሏል። አሁን ላይ ግን እየወጣ ያለው እስከ 10,000 ነው። በቅርብ ጊዜ ከዚሁ ከዘመቻ ጋር ተያይዞ ደግሞ እስከ 12,000 በቅርብ ጊዜ እንደርሳለን ብለን እየሰራ ነው ያለ ነው። ይህንን በስፋት የማንቀሳቀስና የምርመራዎችን ለማድረግ አላማ ያደረገው ዘመቻ ነው። በዚሁ መሰረት እንግዲህ በዚህኛው ሳምንት እየሰራ ነው ያለ ነው ግብአቶችን የማቅረብ የሰው ኃይል የማደራጀትና የማዘጋጀት ስራዎች እየሰራ ነው ያለ ነው። ግብአቶችን ወደ ክልል ላይ ላሉ የላቦራቶሪ ማዕከላት ቴስት ኪት ጀምሮ ሌሎችን እየላክን ነው ያለ ነው። እንዲሁም ደግሞ የሰው ኃይል የማደራጀት ባለሙያዎችን፣ ጤና ባለሙያዎችን፣ ሌሎች የጸጥታ የሚያስከብሩ አካላትን የማደራጀት የማዘጋጀት እንዲሁም ደግሞ ሌሎች ህብረተሰቡ ንቃተ ህሊና ሊያሳድጉ የሚችሉ ሚዲያዎችን እንጌጅ ማድረግ፣ ኪነ ጥበብ ባለሙያዎችና ኃላፊዎች፣ የሃይማኖት አባቶች እንዲሁም ደግሞ ሌሎች ታዋቂ ሰዎችንም እንዲሁ የማሳረግና ህብረተሰባችንን የማነቃነቅ የግንዛቤያቸውን የማሳደግና የተቀላቀለውን የጥንቃቄ እርምጃዎች ህብረተሰባችን ካለምንም መዘናጋት መውሰድ እንዲችል ከምርመራ ጋር ሁለቱን ዋና ዋና ዓላማዎች መሰረት ያደረገ ዘመቻ ነው።
ዶክተር ተገኔ አክለውም ይህ ሀገራዊ ዘመቻ ሲጠቃለልም በቀጣይ ከኮቪድ-19 ጋር ተያይዞ ሀገሪቱ ሊኖራት የሚገባውን የኢኮኖሚና የፖለቲካ አካሄዶች ለማቀድ ይረዳል ይላሉ።
ኮሮና ቫይረስን ከመከላከልና ከመቆጣጠር አንጻር አንዱና ዋናው ስራ ስለሆነ አንደኛ ራሳቸውን የሚያውቁ ሰዎች ቫይረሱ ከተገኘባቸው ለሌላው እንዳያስተላልፉ በፕሮቶኮል መሰረት እንዲላኩ ወደ ለይቶ ማቆያ መግባት ያለባቸው ሲገቡ፣ እንዲሁም ደግሞ ህመሙ የማይታይባቸው ምልክት የማያሳዩና የከፋ የጤና ችግር እክል የሌላቸው ሰዎች ፖዘቲቭ ሆነው እንኳን ቢገኙ ቤታቸው ሆኖ ራሳቸውን አይሶሌት አድርጎ ለሌላው እንዳያስተላልፉ ስራዎች ይሰራሉ ጎን ለጎን ማለት ነው። የተነሳው እንግዲህ እንደ መንግስትም ዘመቻ በኋላ ቀጣይ ሊወሰዱ እርምጃዎች ይኖራል እና ይሄ በጣም ወሳኝ የሆነ የዘመቻ ነው። ከዚህ ዘመቻ ተነስተን ደግሞ ቀጣይ ድሮቻችን እናቅዳለን፣ እናወጣለን። ምን ሊወሰዱ የሚገቡ እርምጃዎች፣ ሊቀየሩ የሚገቡ የስትራቴጂዎቻችንም ካሉ ከዘመቻው ጎን ለጎን ይህንን እየሰራን የሚቀጥል ይሆናል።
በዚህ ሀገራዊ እንቅስቃሴ 17 ሚሊዮን ሰዎችን በመድረስና 200 ሺህ የላብራቶሪ ምርመራዎችን በማድረግ እስከ 10 ሺህ የሚሆኑ ታማሚዎችን የማግኘት እቅድ እንዳለም ዶክተር ተገኔ አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቤን ነው ምርጫችሁ ሳደረጋችሁን እናመሰግናለን። አድማጮች፣ ይህንን ፕሮግራም የምናዘጋጅላችሁ የአሜሪካ ድምፅ ጋዜጠኞችና ባለሙያዎች በሙሉ ከየመኖሪያ ቤታችን ሆነን ነው። ወደ ቀጣዩ ዘገባ እንሻገር። የኦሮሚያ መንግስት የአፋን ኦሮሞ አካዳሚን እንዲመሰርት ተጠየቀ። የአፋን ኦሮሞ አካዳሚ መስራች ኮሚቴ ጻፊ ረዳት ፕሮፌሰር ፈደሳ ታደሰ የኦሮሚያ ክልላዊ መንግስት አካዳሚውን እንዲያቋቁም ለአመታት ስንጠይቅ ብንቆይም እስካሁን ምላሽ አልተሰጠንም ብሏል። የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ አቶ ከበደ ደሲሳ የአፋን ኦሮሞ አካዳሚን ማቋቋም አስፈላጊ ቢሆንም ከመቋቋሙ በፊት ጥናትና ውይይት ማድረግ ያሻል ሲሉ ተናግሯል። ቢሮአቸው በ10 አመቱ እቅድ ውስጥም ከያዛቸው ተግባሮች መካከል አንዱ መሆኑን ገልጸዋል። ናኮር መልካ ዘገባለው።
ረዳት ፕሮፌሰር ፈደሳ ታደሰ የአፋን ኦሮሞ አካዳሚ መስራች ኮሚቴ ጻፊ ናቸው። የአፋን ኦሮሞ አካዳሚ መመስረት ሊሰጥ ይችላል ስለሚሉት ፋይዳ እንዲያብራርተዋል። የአፋን ኦሮሞ አካዳሚ ጥቅም አፋን ኦሮሞ ከአንድ ማዕከል እንዲመራ ያደርጋል። በተለያዩ ቦታዎች ተዘበራርቆ የሚገኘውን ጥናትና ምርምር ወደ ማዕከሉ በማምጣት ተግባራዊ ለማድረግ መንገድ ይጠርጋል። ሁለተኛው ፋይዳው ደግሞ አፋን ኦሮሞ በትምህርት ዘርፍ አድጎ እስከ 3ኛ ዲግሪ ማለትም እስከ ዶክተሬት እየተሰጠ ቢሆንም በጽሁፍና አርቶቱ በኩል ግን ትልቅ ችግር አለው። የሳይንስና ቴክኖሎጂ ቋንቋ በመሆንም ረገድ ይቀረዋል። አፋን ኦሮሞ የራሱ ድረገጽ እንዲኖረውም አካዳሚው ጠቀሜታ አለው። አፋን ኦሮሞ በፖለቲካ ሳይሆን በቋንቋው ሳይንስ እንዲመራ ለማድረግም የአካዳሚው መቋቋም አስፈላጊ ነው ብለዋል። እርሳቸውና ሌሎችም የአፋን ኦሮሞ ምሁራን እንዲሁ የቋንቋውን እድገት የሚሹ የማህበረሰብ ክፍሎች የአፋን ኦሮሞ አካዳሚ እንዲመሰረት ለአመታት ለኦሮሚያ ክልል መንግስት ጥያቄ ሲያቀርቡ እንደቆዩ ገልጸዋል። ይህ የአፋን ኦሮሞ አካዳሚ እንዲቋቋም እየጠየቅነው ያለነው የኦሮሚያ ክልላዊ መንግስትን ነው። በቋንቋ ዙሪያ ከሚሰሩ የባህልና ቱሪዝም አመራሮች ጋር ሰሞኑን ተገናኝተን በጉዳዩ ዙሪያ ለመወያየት አቅደናል። እነርሱም ለዚህ ጉዳይ ትኩረት ሰጥተውት እየሰሩበት እንደሆነ መረጃ አለኝ። እስካሁን የተመለሰልን ይህ ነው የሚባል ምላሽ ባይኖርም ይህንን የሚሰማ ማንኛውም የመንግስት አካል ስለ አስፈላጊነቱ እንዲያምንበትና ጥሩ ግብረ መልስ ሊሰጠው እንደሚችልም እገምታለሁ ብለዋል። ያደጉ ሀገራት ቋንቋቸውን በአካዳሚ ነው ያሳደጉት ያሉት ረዳት ፕሮፌሰር ፈደሳ አካዳሚው የጥናትና ምርምር የአርቶት እንዲሁም ቋንቋው እንዲያድግ ትዕዛዝ የሚሰጡ ክፍሎች ስለሚኖሩት በእቅድና ህግም የሚመራ በመሆኑ ለአፋን ኦሮሞ ቋንቋ እድገት ጉልህ ድርሻ ይኖረዋል ብለዋል። የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ አቶ ከበደ ደሲሳ የአፋን ኦሮሞ አካዳሚ መመስረት ለቋንቋው እድገት አስፈላጊ ነው ብለዋል። ነገር ግን ከመመስረቱ በፊት ጥናትና ውይይት ያስፈልገዋል ሲሉ እንዲያብራርተዋል። በዩኒቨርሲቲዎችና ሌሎችም ተቋማት የአፋን ኦሮሞ አካዳሚን ማቋቋም አስፈላጊ ነው ስለተባለ ብቻ ሳይሆን ቋንቋውን ለማሳደግ የሚያስችል አንድ ተቋም ያስፈልጋል። ስያሜው ኢንስቲትዩት፣ አካዳሚ ወይም ቢሮ ወይም ሌላ ሊሆን ይችላል። ሆኖም ጥናቱን ያካሄዱ ዩኒቨርሲቲዎች እንዲቋቋም ምክር ሀሳብ ከማቅረብ ክፍተትን ከማሳየት የዘለለ የማቋቋም ስልጣን የላቸውም። ይህንን ማድረግ የሚችለው የመንግስት አካል ነው። ይህም በጥናትና ምርምር የሚመለስ ይሆናል። ለምሳሌ በባህልና ቱሪዝም ቢሮ ውስጥ የተቋቋመ ህብረት ስላለ ለወደፊቱ ውይይትና ጥናት ተደርጎበት ምላሽ የሚሰጥበት ይሆናል ብለዋል። አቶ ከበደ የባህልና ቱሪዝም ቢሮ አካዳሚ ወይም የአፋን ኦሮሞ ጥናትና ምርምር ማዕከሉ እንዲቋቋም በ10 ዓመት እቅዱ ውስጥ ተግባራዊ ለማድረግ አቅዶ እየተንቀሳቀሰ ነው ብለዋል። የጊዜውን እርዝማኔ በተመለከተም ተከታዩም ብለዋል። የ10 ዓመት እቅድ ነው ስንል በ10 ዓመት ውስጥ የሚከናወን ሆኖ የዛሬ 2 ዓመትም የዛሬ 5 ዓመትም አካዳሚው ሊቋቋም ይችላል። በ10 ዓመት እቅዳችን ውስጥ አካትናል ማለቴ ነው እንጂ የዛሬ 10 ዓመት 2022 ዓመተ ምህረት ላይ ተግባራዊ ይደረጋል ማለት አይደለም ብለዋል። አካዳሚው የሰው ኃይል ተግባራትና በጀት ሌሎችም መሰረታዊ ነገሮች ስላሉት የህግ ማዕቀፍ ያስፈልገዋል ያሉት ኃላፊው እቅዱም ተዘጋጅቶ በኦሮሚያ ክልላዊ መንግስት ምክር ቤት ወይም ጨፌ እንዲቀርብ መደረጉን ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ዘጋቢያችንን ናኮር መልካን እናመሰግናለን። ከጋቢና ቪኦኤ ጋር ናችሁ። በኮሮና ቫይረስ ቀውስ ወቅት ትምህርት ቤቶች፣ መዋለ ህጻናትና ሌሎችም የልጆች መጫወቻና መዋያ ቦታዎች በመዘጋታቸው ልጆች ሙሉ ጊዜያቸውን እቤት ለመዋል ተገደዋል። በዚህ የቤት ውስጥ ቆይታ ልጆች በቴሌቪዥንና በሌሎች የኤሌክትሮኒክስ ሚዲያዎች ላይ የሚያጠፉት ጊዜ በከፍተኛ ሁኔታ መጨመሩን ጥናቶች ያመለክታሉ። ለአብነት ያህል በአሜሪካ ሀገር በተደረገ ጥናት ልጆች እቤት በመዋላቸው ምክንያት የቀን ቴሌቪዥን ተመልካቾች ቁጥር 40% ጭማሪ ያሳይቷል ይላል። በዚህ መጠን ግዚያቸውን ቴሌቪዥን ላይ የሚያጠፉ ህፃናት ልጆች ለእድሜያቸው ተመጣጣኝ የሆኑ ፕሮግራሞችን እንዲያዩና በስነ ምግባርም እንዲታነጹ ገንቢ ትምህርቶችንም እንዲያገኙ በማገዝ የኢትዮጵያ ህፃናት ቴሌቪዥን የተሰኘው በኢትዮጵያ የመጀመሪያው የህፃናት የቴሌቪዥን ጣቢያ ትልቅ አስተዋጽኦ ያደረገ ነው። በአስተማሪነቱ የወላጆችን አድናቆት ያተረፈው የዚህን የቴሌቪዥን ጣቢያ የአንድ አመት የስኬት ጉዞ አስመልክቶ ባልደረባችን ስመኝሽ የቆየ የጣቢያውን መስራች ቢኒያም ከበደን አግኝታ አነጋግራለች። ቀጥሎ ይቀርባል።
በኢትዮጵያ የመጀመሪያ የሆነው የኢትዮጵያ ልጆች የቴሌቪዥን ጣቢያ ስርጭቱን ከጀመረ አንደኛ አመቱን ያከበረው ባሳለፍነው ወር ነበር። በዚህ ባጭር ጊዜ ውስጥ ግን ህፃናትና ልጆችን በማዝናናት ብቻ ሳይሆን አስተማሪ የሆኑ በስነ ምግባር የሚያነጹና በተለይ ሀገራዊ የሆኑ እሴቶችን እንዲያውቁና እንዲማሩ ትልቅ አስተዋጽኦ ያበረከተ መሆኑን ወላጆች ይመሰክራሉ። የብዙ ወላጆች እፎይታ የሆነው የልጆች ቴሌቪዥን ጣቢያ መስራች ከዚህ ቀደም በስነ ጽሁፍና በተለያዩ የሚዲያ ስራዎች የሚታወቀው ቢኒያም ከበደ ነው። ቢኒያም የቴሌቪዥን ጣቢያውን ለመክፈት ያስፈልገበት ዋናው አላማ ኢትዮጵያዊነት ለማስረጽና መልካም ስነ ምግባርን ለመገንባት መሆኑን ያስረዳል።
ሳናቀው ልጆቻችን የተደናገረ ዓለም ውስጥ እንዳሉ ነው ማስበው። ምን ማለት ነው? ኢትዮጵያዊ መሰረቶች የሚባሉትን ግብረ ገባዊ አስተምሮቶችን፣ ጭውቶችን፣ መዝሙሮችን፣ ሌሎችም ነገሮች ስነ ቃሎቻችንም ጭምር በሚፈለገው ልክ እየሄዱ ነው ማለት ብቻም ሳይሆን ከናካቸው እየተዘነጉ ነው ብለን እናምናለን። ከዚህ አኳያ አሁን ለምሳሌ ልጆቻችን ስለ ጊዜ የተለየ ዋጋ እንዲሰጡ፣ ስለ ንባብ የተለየ ነገር የሚገባውን ያህል ለማንበብ ራሳቸውን እንዲያዘጋጁ ልንነግር ስንፈልግ የቀደሙትን የአባቶቻችንን የስነ ጽሁፍ አቅምና ማንነታቸው ማሳየት አለብን ማለት ነው። ስለዚህ በዛ ደረጃ ለልጆቻችን በሁሉም አቅጣጫ ስነ ምግባርን በደንብ እንዲማሩልን ያስፈልጋል ብቻም ሳይሆን ነገ የአንድ ሀገር ልጆች ተብለው ተጠርተው ለኢትዮጵያ የሚያስቡ እንዲሆኑልን የምናስብ ከሆነ አሁን ከመሰረቱ የሚጠበቀውን ያህል መስራት አለብን ነው። ይህንን ምናልባት የኢትዮጵያ ልጆች የሚችለውን አንድ የራሱን የሆነ ትንሽ አስተዋጽኦ ሊያበረክት ይችላል።
ቢኒያም የህፃናት ንጹህ ህሊና በመልካም ነገሮች እየተገነባ እንዲያድጉ ሲሰራ የቴሌቪዥን ጣቢያው የመጀመሪያው አይደለም። ህፃናትን አስተማሪና አዝናኝ የሆኑ የሙዚቃ አልበሞችን በማሳተምና በሬዲዮ የህፃናት ፕሮግራሞችን በማዘጋጀት ለአመታት ያካበተው ልምድ ይዞ ነው ወደ ኢትዮጵያ ልጆች የ24 ሰዓት የቴሌቪዥን ስርጭት የተሻገረው።
ምን ችለውን ነገር እናበርክት፣ በአርት ውስጥ በጥበብ ውስጥ የተወሰኑ ሀሳቦችን እያካፈልን እንቆይ የሚል ስሜት ነበረ። ለዛም ነው ወደ 12 የሚሆኑ የኢትዮጵያ ልጆች የተሰኙ አልበሞች ያወጣ ነው። ከዛ ውስጥም በርካታዎቹን በዜማ ግጥም ድርሰቶች ውስጥ የኔም አስተዋጽኦ የሌሎችም ወዳጆቼ ጓደኞቼ አስተዋጽኦም ጭምር የነበረበት ስራዎችን እንድናወጣ ምክንያት ይሆነን። ከዛ ያ ስሜት ነው እንግዲህ እየጎለበተ ሰፋ አድርገን ወደዚህ ወደ ሚዲያው ስራ ደግሞ ጠንክር አድርገን የመጣ ነው ማለት ነው። ከዛ በፊትም በሸገር ሬዲዮ ለአንድ አመት የቆየ የሽርሽር በሸገር የሚል የልጆች ፕሮግራምም እንደዚሁ ስናዘጋጅ ነበረ ከአመታት በፊት እና እነዚህ እንግዲህ ተጠራቅመው ወደዚህ አመጣን ይመስለኛል።
ለህፃናት የሚደርሱ የመልካም ልደት ምኞት መግለጫዎች ክፍለ ጊዜ በቴሌቪዥን ጣቢያው በተለይ በህፃናት እጅግ በጣም ተወዳጅ የሆነ ፕሮግራም ነው። ይህን ጨምሮ 24 የተለያዩ ፕሮግራሞችን እድሜያቸው እስከ 14 ዓመት ለሆኑ ህፃናት የሚያደርሰው የኢትዮጵያ ልጆች ቴሌቪዥን ጣቢያ 20% የሚሆነውን የስርጭት ክፍለ ጊዜ ለወላጆች መድቦ በልጅና በወላጅ መሃል ስለሚኖሩ ግንኙነቶችም የባለሙያ ምክር ያስተላልፋል።
ልጆች ስትል ያለ ወላጅ የሚታሰብ አይደለም። ወላጆችን በአሁኑ ሰዓት ምንድን ነው ክፍተት ያለባቸው? በተለይ ደግሞ ቤተር ፓረንቲንግ ላይ ወላጆች የበለጠ በልጆቻቸው ጉዳይ ላይ ሊጠቅማት የሚችሉ ክፍተቶችን እንዴት እንምላ ብለን የወላጆች ጊዜ የሚል ከሰኞ እስከ እሁድ ከሰዓት ከገፋ በኋላ ከምሽቱ 2:30 በኋላ የሚቀርቡ ፕሮግራሞች አሉ። እነዚህ ፕሮግራሞች አሁንም በዋነኛነት አላማቸው ምንድን ነው? በቤተሰብ ውስጥ የተሻለ መቀራረብ ጤናማ የሆነ ቤተሰባዊ አስተሳሰብን ይዞ ለመሄድ ሚዲያም የራሱ አስተዋጽኦ አለው ብለን ስለምናምን በሚነሱ ተረፈ ጉዳዮች ላይ ሀገራችን ያፈራቻቸው በጣም በርካታ ሙያተኞች አሉ። በየዕለቱ እንደየረሰ ጉዳዩ እነዛ ባለሙያዎች ከወላጆች ጋር ሀሳባቸውን የሚያካፍሉበት ነው።
ቢኒያም በተለይ በመጽሐፍ አንባቢዎች ዘንድ የሚወደስበት ስራው ንባብ ለህይወት በሚል ርዕስ የሚያዘጋጃቸው አመታዊ አውደ ራዕዮች ናቸው። በስነ ጽሑፍ ሀብት የምትታወቀው ኢትዮጵያ አንባቢ ትውልድ ሊኖራት ይገባል በሚል ሀሳብ የንባብ ልምድ እንዲዳብር የሚንቀሳቀሰው ቢኒያም የባህል በህፃናቶችም ዘንድ እንዲሰርጽ ልጅ አንባቢ የተሰኘ ፕሮግራም በቴሌቪዥኑ እንዲካተት አድርጓል።
ልክ እንደሌላው ለልጆች ማንበብ ማዕረግ እንደሆነ እንዲያውቁት ልጅ አንባቢ የሚል ልጅ አንባቢ ከሌ ልጅ አንባቢ ትከልት የተባለ በስማቸው የሚጠሩበት ሳምንታዊ ቋሚ ፕሮግራሞች አሉ። በሳምንት ሁለት ጊዜ የሚሄድ አላማው ምንድነው? ልጆቹ ከወላጆቻቸው ጋር ወይም ደግሞ ትምህርት ቤት በነበሩበት ጊዜ አሁን ያው ትምህርት ላይ ስላልሆኑ በመደበኛ ማለት ነው ከመምህራኖቻቸው ጋር በመነጋገር ልጆቹ የመረጡትን መጽሐፍ ወይም ደግሞ የስነ ጽሑፍ ስራ ወይም ደግሞ የራሳቸውን ፈጠራ ይዘው መጥተው የሚያነቡበት መርሃ ግብር ስናካውን ቆይተናል። እስካሁን ድረስ እንግዲህ በትንሹ ከ120 አካባቢ የሚደርሱ በሳምንት ሁለት ጊዜ የተካሄዱ የልጅ አንባቢ ፕሮግራሞች አሉ።
ልጆችን ከአስተዳደጋቸው መሰረት አስይዞ ማሳደግ ጥቅሙ ለቤተሰብ ብቻ ሳይሆን ትሩፋቱ ለሀገርና ለወገን የሚጠቅም መሆኑን አበክሮ የሚያስረዳው ቢኒያም ለዚህ ኃላፊነቱ የወላጅ ብቻ ሳይሆን ቤተሰብ፣ ሚዲያውና መንግስትም ጭምር ኃላፊነታቸውን እየተወጡ ከሄዱ የተሻለ አቅምና ማንነት መፍጠር የሚችል ኢትዮጵያዊ መሰረት ያለው ትውልድ መፍጠር እንችላለን ይላል። ለአሜሪካ ድምጽ ራዲዮ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
እናመሰግናለን አድማጮች፣ ለዛሬ ያዝንላችሁ ፕሮግራሞች እነዚህ ነበሩ። አብራችሁን ስለነበራችሁ እያመሰገንን በፕሮግራም አርትዖት ትዝታ በላቸው፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ስመኝሽ የቆየ እንዲሁም መርሃ ግብሩን በመምራት እኔ ኤደን ገረመው አብረናችሁ አምሽተን ነበር። በነገው ምሽት እስከምንገናኝ ደህና ደሩ።
Am I deserving of you? No, never. Now, so, by the way.